አሜሪካ ለውጭ ሀገራት የሚሰጠን እርዳታ ለ90 ቀናት እንዲቆም ወሰኗን ተከትሎ የአፍሪካ መንግስታት ውሳኔውን ሊያስከትል የሚችለውን ችግር ለመጋፈጥ በመዘጋጀት ላይ ይገኛሉ። የአሜሪካ ድምጿ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
አሜሪካ ለውጭ የሚሰጥ እርዳታ እንደገና እስከሚገመገም ድረስ ለ90 ቀናት እንዲቆም ማድረጓን ተከትሎ የኬንያ የጤና ካቢኔ ጻፊ ዴብራ ባራሳ ሀገራቸው በተግዳሮቶች ውስጥ በማለፍ ላይ ያለችም በተለይም በኤችአይቪ ኤድስ እና ሌሎችም የጤና አገልግሎቶችን ማስቀጠሉ አስፈላጊ እንደሆነ አመልክተዋል።
For more than 40 years we have been able to depend on partners. DEPA has done a great job.
ከ40 አመታት በላይ በአጋሮች ላይ ጥገኛ መሆን ችለን ነበር። PEPFAR የኤችአይቪ ተጠቂዎችና የሳምባ ነቀርሳ ታማሚዎች የጤና አገልግሎት እንዲያገኙ አስችሎ ነበር። በኬንያ 3.7 ሚሊዮን ሰዎች የኤችአይቪ መድኃኒት የሚወስዱ ሲሆን በአሁኑ ወቅት ዘላቂ መፍትሄ የሚገኝበትን መንገድ ማሰላሰል አለብን። በሀገር ውስጥ የጤና ሽፋን በገንዘብ የሚደገፍበትና የሀገሪቱ ግምጃ ቤት አማራጭ የገንዘብ ምንጭ ይኖረው እንደሆን መመልከት አለብን።
ለውጭ ሀገራት የሚሰጠው እርዳታ እንዲቆም የተሰጠው ትዕዛዝ በኋላ ላይ ተከልሶ ህይወት አድን መድኃኒቶችን ጨምሮ በአጠቃላይ ህይወት አድን የሰብአዊ ድጋፍ ትዕዛዙ እንደማይመለከተው ታውቋል። ከነዚህ ፕሮግራሞች ውስጥ PEPFAR የተሰኘውና ለኤድስ ታማሚዎች ድጋፍ የሚያደርገው ፕሮግራም ይገኝበታል። ፕሮግራሙ 55 ሀገራትን ሲሸፍን አሜሪካ እገዛውን ብታቆም የሚከተለውን ችግር ለማጤን ሀገራት በመስራት ላይ ናቸው። ደቡብ አፍሪካ ከነዚህ ሀገራት ውስጥ አንዷ ስትሆን 7.8 ሚሊዮን የኤችአይቪ ተጠቂዎች ይገኙባታል። የPEPFAR ፕሮግራም ከፍተኛ ተጠቃሚዎች ከሆኑ ሀገራትም አንዷ ነች። የጤና ሚኒስትሩ አረን ሞሶሌዲ ባለፈው ሳምንት ጆሃንስበርግ ላይ ለሪፖርተሮች ሲናገሩ የአሜሪካ ውሳኔ ድንገተኛ መሆኑንና አሁንም የውሳኔውን ትርጉም ለመረዳት እየሞከሩ እንደሆነ አስታውቀዋል። አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታን በተመለከተ ለረጅም ጊዜ የሚደግፉት ጉዳይ መሆኑን አስታውቀው ነገር ግን እንዲሁ የሚቀጥል ችሮታ እንዳልሆነ አመልክተዋል። በተጨማሪም እገዳው የማይመለከታቸው ዘርፎች በግልጽ ተቀምጠዋል ብለዋል።
If it saves lives, if it's emergency life-saving aid, food, medicine, whatever, they have a waiver.
ህይወታድን ጉዳይ ከሆነ እንደ ምግብ መድኃኒት የመሰሉ ያስቸኳይ ጊዜ እርዳታ ከሆኑ እገዳው አይመለከታቸውም። ከዚህ በላይ እንዴት ግልጽ ልንሆን እንደምንችል አላውቅም።
የደቡብ አፍሪካው የጤና ሚኒስትር አረን ሞሶሌዲ በዚህ ሳምንት ከአሜሪካ ኤምባሲ ባለስልጣናት ጋር የጤና ድጋፍንና አዲሱን የአሜሪካ ፖሊሲ በተመለከተ ተወያይተዋል። ሁለቱ ወገኖች ህይወት አድን የጤና አገዛን በተመለከተ የግንኙነት መስመራቸውን ክፍት ለማድረግ መስማማታቸውን በአውጡት የጋራ መግለጫ አመልክተዋል። ሀገራት ሁኔታውን በማጤን ላይ ባሉበት በዚህ ወቅት በአንድ ወይም በሌላ መንገድ ሀገራት መጎዳታቸው አይቀርም የሚሉት ደቡብ አፍሪካዊው የፖለቲካ ተንታኝ አሳንዳ ጎሸንግ ናቸው።
Because a lot of public health systems, a lot of public health administration, a lot of public health infrastructure.
ምክንያቱም በርካታ የጤና ስርዓቶች፣ የጤና አስተዳደሮች፣ የህዝብ ጤና መሰረተ ልማቶች ሊኖሩ የቻሉት በPEPFAR ፕሮግራም አማካኝነት ነው። በPEPFAR 100% የሚደገፉ ባይሆኑ እንኳን የሚሰጠው እርዳታ ሲቆም ሀገራት ያንን መተካት ይቸግራቸዋል።
ከጤና ውጪ ያሉ ፕሮግራሞችም በውሳኔው ተጎጂ እንደሆኑ ተመልክተዋል። በሴኔጋል ከፕሬዝዳንት ጆርጅ ደብሊው ቡሽ ጀምሮ የነበረውና በተለይም 550 ሚሊዮን ዶላር የሚፈጀው የኤሌክትሪክ ኃይል የማዳረስ ፕሮግራም አንዱ ነው። የሴኔጋሉ ጋዜጠኛ ማማዶ ቲዮር እንደሚለው የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሴንኮ ችግሩን በተመለከተ በቅርቡ አንስተው ተናግረዋል።
Senegal has been experiencing the MCA in his second phase. It was dealing with electricity mostly in rural areas.
Senegal ሚሊኒየም ቻሌንጅ አካውንት በሚል በሚጠራውና በገጠር ኤሌክትሪክ ኃይል የሚያዳርሰው በአሜሪካ ገንዘብ የሚደገፈው መራግብር ሁለተኛው ደረጃ ላይ ነበረች። ይህ ሁለተኛው ደረጃ 12 ሚሊዮን ሰዎችን የሚደግፍ ነበር። ከትናንት በስቲያ ጠቅላይ ሚኒስትሩ አንድ የውሃ ፕሮጀክት በሚያስጀምሩበት ወቅት መልካም ያልሆነውን ዜና ለሕዝቡ ነግረዋል።
ሀገራት ራሳቸውን ለመቻል እንዲሰሩ ሶንኮ ጥሪ አድርገዋል።
It's high time for Africans and other people to depend on themselves and not depend from the Western aid, because this is what can be the drawback.
አፍሪካውያንና ሌሎችም በራሳቸው እንጂ በመራባያ ላይ ጥገኛ መሆናቸው ማቆም አለባቸው። ምክንያቱም ውጤቱ እንዳየነው ነው። አዲሶቹ ሴኔጋል መሪዎች በብሔራዊ ሉዓላዊነት ላይ ያተኩራሉ። ኦስማኔ ሶንኮ የዚህ ሉዓላዊ እንቅስቃሴ መሪ ሲሆኑ ፕሮጀክቶቹ በማስቀጠል ሀገር ውስጥ ግብዓቶች ላይ መተማመን አለባቸው። ምክንያቱም በፍጹም ወደ ኋላ መመለስ የለብንም።
ባለፈው ዓመት 1 ቢሊዮን ዶላር ከአሜሪካ የተበረከተላት ናይጄሪያ በያዝነው ሳምንት አንድ የሚኒስትሮች ኮሚቴ አቋቁማ በUSAID ይደገፉ ለነበሩ ፕሮግራሞች አማራጭ ገንዘብ ምንጭ ለማግኘት መላ በመሻት ላይ ነች። ማርያማ ዲያሎ ለላከችው ዘገባ እንግዶልኝ ዋሽንግተን ዲሲ።